ሮሜ ምዕራፍ 6 ከቁጥር 5 ጀምሮ ያለውን ቃል አነባለሁ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ቁጥር 12 እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመጻ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁ ለእግዚአብሔር አቀርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቀርቡ፣ ኃጢአት አይገዛችሁምና፣ ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ይሄ በጣም ብርቱ የሆነ መልእክት ያለው የእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁን እና በዚህ ቦታ ላይ በጣም ቴክኒካል የሚመስሉ ኢምፖርታንት የሆኑ መሰረታዊ እውነቶች አሉ። የድልን ህይወት ለመማር ለማወቅ አንድ ክርስቲያን ከፈለገ እነዚህን እውነቶች በትክክለኛ በቦታቸው ግልጥ አድርገን ልንረዳቸው ይገባል። እግዚአብሔር የተመሰገነ ይሁን እና ምንድን ነው ሐዋርያው ጳውሎስ በዚህ በምዕራፍ 6 ላይ ሊያስተምረን የሚፈልገው? ተግባራዊ የሆነ የክርስትናን ህይወት ነው። እስከ ምዕራፍ 5 መጨረሻ ድረስ የእግዚአብሔር ጸጋ እኛን ለማጽደቅ ከእግዚአብሔር ጋር ለማስታረቅ ኃጢአትና በደላችንን ለመደምሰስ ኢየሱስ ክርስቶስ እኛን ለማዳን የሰራውን ሥራ ነው ሲያስተምር የቆየው እና ምህረት የኃጢአት ምህረት ከተቀበልን በኋላ እግዚአብሔር በኢየሱስ ክርስቶስ በማመን ጽድቅን ከቆጠረልን በኋላ ኃጢአታችንንም ደግሞ መቁጠሩን ከተወልን በኋላ የምንኖረው ኑሮ ከእግዚአብሔር ጋር ከታረቅን በኋላ ምን አይነት መሆን አለበት የሚልን ነገር ነው የሚያስተምረው። እግዚአብሔር የተመሰገነ ይሁን። ጌታ ይመስገን። አንድ ትልቅ ነገር ልንገራችሁ። በሬዲዮ በተከታታይ ብዙ ጊዜ በዚህ በኦርቶዶክስ ቤተክርስቲያን የሚሰጥ የተሳሳተ ትምህርት አለ እና ያ ትምህርት ምንድን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ሰዎችን ለማስታረቅ ሞቷል። ስራው እዛ ላይ ያበቃል። ከዛ በኋላ ምን አድርጓል? ወደ ክብር ሄዷል። እሱ ከዚህ በኋላ አያማልድም፣ ይማለዳል እንጂ። ለእኛ የሰራልን የማዳኑ ስራ በኃጢአት ምክንያት በአዳም ምክንያት የመጣውን ኃጢአት ሊያስወግድልን የመጣው እሱን አስወግዶልናል የሚል ትምህርት ነው የሚያስተምሩት። ነገር ግን መጽሐፍ ቅዱስ የክርስቲያኖችን ህይወት እና ኑሮ ሞቶ ከተነሳው ከኢየሱስ ክርስቶስ ጋር የሚያቆራኝ እንጂ ኢየሱስ ክርስቶስ እስከ መስቀል ድረስ በሰራው ስራ ብቻ ከእሱ ጋር የምንገናኝ እንደሆነ አያስተምርም። በሌላ አባባል ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ለዳን ነው የኃጢአት ምህረት ለተቀበል ነው ህይወታችን አስፈላጊ ነው ኢየሱስ። እግዚአብሔር ይመስገን። እንደገና በሌላ መልክ እናገረዋለሁ። ጌታችን ኢየሱስ ክርስቶስ ከእግዚአብሔር ጋር ጠላቶች እያለን ያስታረቀን የእግዚአብሔር ልጅ ካስታረቀን በኋላ ያ በእሱ ደም የተገኘውን የእርቅ ህይወት ከእግዚአብሔር ጋር ያለውን ህይወት ለሌሎች አይደለም ይሰጣል፣ ለራሱ ነው። እግዚአብሔር ይመስገን። ምዕራፍ 5 ላይ አንድ ጥቅስ እንመልከት። ይህን ብዙ አስተምሬዋለሁ፣ ግን ሲደገም በጣም እጅግ አስፈላጊ ስለሆነ በሌላ አባባል እኛ ወደ ክርስቶስ ለመቀረብ አንችልም፣ ሌላ ያስፈልገናል። መላእክቶች፣ ጻድቃን፣ ቅዱሳን በእነሱ በኩል ነው ወደ ጌታ የምንመጣው። ስለዚህ ኢየሱስ ክርስቶስ ራሱ አዳኛችን ነው ምንለው በመስቀል ላይ በሰራው ለሥራ ልክ ነው። አሁን ግን በክብር ስላለ ወደሱ ለመድረስ ማን ያስፈልገናል? ሌሎች ያስፈልጉናል ብለው ያምናሉ። ሮሜ ምዕራፍ 5 ላይ እንመልከት። ይሄን ክፍል በጣም ዶክትሪን ነው፣ መሰረታዊ ትምህርት ነው፣ ልትይዙት ልትቆሙበት የሚገባ እውነት ነው። በዚህ በሮሜ ምዕራፍ 5 ላይ ከቁጥር 9 ልጀምርላችሁ። ከቁጥር 10 ላይ ነው የምፈልገው ነገር ያለው። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው ምን እናረጋለን? ቁጣው ምንድን ነው? ቁጣው በመጨረሻው ዘመን የእግዚአብሔር ቁጣ ከሰማይ ይገለጣል ብለን ሮሜ ምዕራፍ 1ን ቁጥር 18 ጀምሮ ስናጠና የተመለከትነው ነው። የእግዚአብሔር ቁጣ ከሰማይ ይገለጣል። ከዛ ቁጣ በማን ነው የምንድነው? ኢየሱስ ክርስቶስ የክርስትና መጀመሪያ ላይ ብቻ ሳይሆን በፍጻሜም ዘመን ሊመጣ ካለው ፍርድ ምንም ያረጋል ነው የሚያደናል ነው። ይሄ እግዚአብሔር ቃልም ይለው ነው። እኛም እንደፈለግን ምን ተረጉም ወይም ለሌሎች ቅዱሳን ሥራ ክፍት የሥራ ቦታ ለማግኘት ብለን ክርስቶስን ምን ገፋበት ሁኔታ የለም። ግልጽ ነው። እሱን ዞር አርገን ማን ሊሆንልን? ስለዚህ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ አያችሁ ታነጋገሩ ራሱ ቁጥር 10 ላይ ደግሞ ከታረቅን ካለ በኋላ ምን ይላል? ይልቁንም ይላል፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ስለዚህ ከሚመጣው ቁጣ የምንድነው በኢየሱስ ክርስቶስ የሕይወት ኃይል ነው። እግዚአብሔር ይመስገን። እንም ላንዴና ለዘላለም ባለቀው ሁኔታ የምንቆምበት የወንጌል መሰረት ነው። ክብር ለእግዚአብሔር ይሁን። ቁጥር 11ን ተመልከቱት። ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል ይላል። አያችሁት? መታረቁን ካገኘን በኋላ በማን በኩል? መታረቁን ባገኘንበት በኢየሱስ ክርስቶስ በኩል። በሌላ አባባል ምን ማለት ነው? ከማስታረቁ በፊት አይደለም ኢየሱስ በእኛና በእግዚአብሔር መካከል ይመጣው። መታረቁን ባገኘንበት በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ምን እናረጋለን? እንመካለን። ስለዚህ ኢየሱስ መሐከለኛ እንደሆነ ግልጽ ነገር ነው። ሌላ ጥቅስ መጥቀስም አያስፈልግም። ይሄንን ደህና አርገን ካኘክ ነው ከሰለቀ ነው ይሄ ራሱን የቻለ ምንድን ነው? መድኃኒት ነው። ክብር ለእግዚአብሔር ይሁን። እዚህ ምዕራፍ 6 ላይ ሮሜ ላይ ስንመጣ የምንማረው ትምህርት ኢየሱስ ክርስቶስ ከኃጢአት ይቅርታን አስገኝቶልናል። ይቅርታ አስገኝ ብቻ ነው ወይ? እና የታረቁትን ሰዎች ሕይወታቸውን በሚመለከት በሕይወታቸው የሚሰራው ሥራ የለም ወይ? ይህን ነው መመልከት ያለብን። በአጠቃላይ መጽሐፍ ቅዱስን አስመልክቶ በዚህ ጉዳይ ላይ ስንመለከት ኢየሱስ ክርስቶስ ገና ከመሞቱ በፊት እንኳን በሕይወት እያለ ያስተማራቸው ብዙ ትምህርቶች አሉ። እና በጣም ተወዳጅ የሆነው ምሳሌ በዮሐንስ ወንጌል 15 ላይ ያለው ነው። እውነተኛ የወይን ግንድ ማን ነው? እኔ ነኝ። ገበሬው ማን ነው? እግዚአብሔር እንደውም ገበሬ አድርጎ ነው ያየው። የምን ገበሬ ነው እግዚአብሔር? በጌታ በኢየሱስ ክርስቶስ አይንና ልቦና መረዳት ትምህርት አድርጎ ለኛ ሁሉ እስኪነግረን የደረሰ እውነት። ይሄ ምን ትልቅ ትምህርት ነው! ገበሬ ነው እግዚአብሔር አባት ያለ ምንድን ነው? ግብርና ነው። በእኛና በጌታ መካከል ያለውን ግንኙነት የሚንከባከብ ገበሬ ነው ብሎ ቁጭ አለ። የምን አማላጅ ነው ታዲያ የሚያስፈልገው ሌላ? እሱ ገበሬ የሆነበት ሕይወት ላይ አይደል? እግዚአብሔር ገበሬውን የሚንከባከብበት እውነተኛ የወይን ግንዱ እኔ ነኝ። እናንተ ምንድን ናችሁ? ገበሬው ማን ነው? አያችሁት? በእኛና በጌታ ኢየሱስ ክርስቶስ መካከል ያለውን ግንኙነት የኢየሱስን አማላጅነት ተዉት። እግዚአብሔር ራሱ ምን ሆኖ አገኘ ነው? ሃሌሉያ! እግዚአብሔር ይመስገን። ግልጽ ነው። ሃይማኖት አፍዝዛ ደንግዝ መንፈስ አለው ይዞት ይመጣ። ወገኖቼ ይሄ የከበረ የወንጌል ዑነት ነው። ይሄ የከበረ የወንጌል ዑነት ነው። ስለዚህ የድል አድራጊ ህይወታችን ከክርስቶስ ተለይተን ልንኖረው የምንችል ህይወት ክርስትና የለም። ኢየሱስ ክርስቶስን ለክርስትና ህይወት መጀመሪያ መንደርደሪያ ያደርጋል። ከዛ በኋላ ያለው ነገር የኛ ወይም ከሌሎች ጋር የምንኖረው ማድረግ ራሱን የቻለ እርግማን ነው። እርግማን ለምን? ውድ ወገኖቼ በጌታ በኢየሱስ ክርስቶስ የተጀመረ በማን ይጨረሳል? እሱ የጀመረውን ማን ነው ወደ ክብር ፍጻሜ የሚያመጣው? የደህንነትን ትምህርት ስንመለከት የክብር ፍጻሜ የሚለው እንድታዩ፣ ሰው የእግዚአብሔር ጠላት ሳለ ታረቀ። የታረቁ ሰዎች ምን ያደርጋሉ? በመጽሐፍ ቅዱስ የደህንነት ትምህርት ውስጥ ይቀደሳሉ። የተቀደሱ ሰዎች ምን ይሆናሉ? ይከብራሉ። የኃጢአት ይቅርታ፣ ቅድስና፣ ክብር ነው የመጨረሻ በደህንነት ውስጥ። ግልጽ ነው? ግልጽ ነው? የኃጢአት ይቅርታ፣ መቀደስ፣ ከዛ ምንድን ነው? የኃጢአት ይቅርታን ኢየሱስ አስገኝቶ ክብር ማን ይሰጣል? በማንም ይገኝ። እንዲሁ እንኳን ሰው ማሰብ ይህን መቻል አለበት። ስለዚህ ኢየሱስ ክርስቶስን በዚህ ቦታ ላይ እንዴት አድርጎ እንደሚያስቀምጥ ከኃጢአት ኃይል መዳንን አስመልክቶ እዚህ ቦታ ላይ ያስተምራል። እስካሁን ሮሜ ምዕራፍ 5 ድረስ ልብ ብላችሁ ብትመለከቱ የሚያስተምረው ትምህርት ኃጢአትን ይቅር መባልን፣ ከፍርድ መዳንን፣ መታረቅን አስመልክቶ ነው የሚያስተምረው። ሮሜ ምዕራፍ 6 ላይ ግን ስንመጣ የሚያስተምረው ለኃጢአት ተገዝቶ ከመኖር መዳንን ነው የሚያስተምረው። ከሰራነው ኃጢአት ከሚመጣብን ፍርድ መዳንን እስከ ምዕራፍ 5 እንማራለን። ይሲ ያንን በምን ምንድን ነው እግዚአብሔር የሚያደርግልን? ይቅር እንደሚለን፣ ኃጢአታችንን እንደማይቆጥርብን፣ ጽድቅን እንደሚቆጥርልን ኢየሱስን በማመናችን የእግዚአብሔር ጸጋ ከኃጢአታችን በላይ እንደሆነ፣ እጅግ ብዙ ጸጋ በላያችን ላይ እንደሚፈስልን፣ ምክንያቱ ኢየሱስ እንደሆነ ምዕራፍ 5 ቁጥር 20ና 21 ብናነበው ሊጠገብ የማይችል በደል እንዲበዛ ሕግ ጭምር ገባ ካለ በኋላም እንደሚል ተመልከቱ። ኃጢአት በሞት እንደነገሰ ቁጥር 21 ላይ ምን እንደሚልዩ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ለዘላለም ሕይወት ምን ያደርግ ዘንድ ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ከመጠን ይልቅ በበለጠው በዚህ ጸጋ ላይ ማን ነው አማላጅ ሆኖ በመካከል ገብቶ ጨምሮ ማን ነው ምን የሚያመጣው? ከመጠን ይልቅ የበለጠውን ጸጋ ያላመነ ካለ ደህና አድርጎ እንዲያምን መከለስ ነው እንጂ ያለበት። ውድ ወገኖቼ ይህንን ከመጠን የበለጠ ጸጋ ከጌታችን ከኢየሱስ ክርስቶስ ጽድቅ የተነሳ የተገኘውን ከመጠን ያለፈውን ጸጋ የሚያስንቅ ወይንም በዛ ላይ የሚጨመር ማን ነው የሚሰጥ? ከማን ነው የሚገኝ? ይህን ለማሰብ ሰው ጭንቅላቱ መዞር አለ። ግልጽ ነው የምናገረው ወገኖች፣ ግልጽ ነው የምናገረው። አስቡ። ምክንያቱም ሃይማኖት ማስተዋልን ይጠይቃል እንጂ በስሜት መባረክን አይደለም። ግልጽ ነው። ሰይጣን መጥቶ ቃሉን የሚወስደው ከነማን ነው? ከማን ነው? ሶስት አይነት ቃሉን የወሰዱ የሚሰሙ ሰዎች አሉ። የመጀመሪያዎቹ ምን አይነት ናቸው? እነዚህ ወዲያው ቃሉን በምን ይሰማል? ምን ያደርጋሉ? እነዚህ ቃሉን ወዲያውኑ ምን ያደርጋሉ? ሰምተው እማያስተውሉ ናቸው ይላል። ጠላት ይመጣና ምንም ስለማያስተውሉ የተነገረውን ሰምተዋል፣ ግን ምንም እንደተባለም ስላልተረዱት ይዋርቁ ይወስዳል። ሌባም ሆነ ማንም ማንን ሲያታልል ምን አይነት ሰው ነው የሚያታልለው? ልብ ማይልን ሰው ነው የሚያታለው። ንቁ የሆነን ሰው አታለለም። ሰው እስኪዘናጋ ነው የሚጠብቀው። ሁለተኞቹ ምን አይነት ናቸው? እነዚህ ቃሉን በደስታ የሚሰሙ ናቸው ይላል። ደስ ይላቸዋል። በጣም ብዙ ሰዎች ምንድን የተማራቸው በጣም ደስ ደስ የሚል ነበር የዛሬው ጊዜ ይላሉ። ምኑ ነው ምንድነው ተማ ጌታ ይመስገን በጣም ደስ የሚል ነበር። በጣም ደስታ ነው የሚናገሩት። እንደው የተማራችሁትን ርሱን ንገሩ። ምንም የለም ደስ ነው የሚለው መንፈሱ ነው ደስ የሚላቸው። እነዚህ በቃሉ ምክንያት ስደት ወይም መከራ ሲመጣ ምን ያደርጋሉ? አፈር ጥልቅ መሬት የሌለው ናቸው። ወዲያውኑ ይወስድባቸዋል። ለምን? ምክንያቱም ለእግዚአብሔር ቃል ደስ እንዳላቸው ሁሉ ስደት ምናምንም ሲመጣም ስሜታዊ ስለሆኑ ያም ያስፈራራቸዋል። ስሜታቸውን ነው የሚላቸው። ስሜታዊ ሪስፖንስ ነው የሚሰጡት። ኤክስፖዝድ የሚሆኑበት ነገር ሁሉ ያስጠላቸዋል። ሶስተኞቹ ምን አይነት ናቸው? በቃሉ የሚሻማ ነገር በውስጣቸው የሚተራመስ ናቸው። የስጋቸው ፍላጎት በውስጣቸው አለ። ዛሬ ክትትል ትምህርት ስንማር ይህን በደንብ ተምረናል። የመጨረሻዎቹ 30-60 መቶ ያፈሩት ምን አይነት ናቸው? እነዚህ ቃሉን ሰምተው ምን የሚያደርጉ ናቸው? የሚያስተውሉ ናቸው። ውድ ወገኖቼ ያላስተዋልነው ቃል እንደማይጠቅማችሁ ማወቅ አለባችሁ። 30-60 መቶም የሚያፈራ ስንረዳው ነው። ስለዚህ መረዳት በጣም በውስጣችን መምጣት አለበት። ስለዚህ ከጌታችን ከኢየሱስ ክርስቶስ የተነሳ ይላል። እስኪ የተነሳ በሉ። ከጌታ የተነሳ ከእሱ የተነሳ በጽድቅ ምክንያት እሱ ስለታዘዘልን ለኛ በጽድቅ ምክንያት አያችሁት? ለዘላለም ሕይወት ይነግስ ዘንድ። ለምንድን ነው እሱ ጸጋ ለዘላለም ሕይወት? ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ለምንድን ነው ጸጋ የበለጠው ከመጠን ይልቅ? ጸጋ ለምንድን ነው የበለጠው? እዚሁ ላይ የተጻፈው እንድትመልሱ ነው። አረ አይደለም እንዴ! በኃጢአቱ ልክ አይደለም። ጸጋ ከመጠን ይልቅ የበለጠው ለዘላለም ሕይወት እንድንነግስ ነው። አያችሁ? ኃጢአትማ ምን አለው? የተትረፈረፈ ጸጋ ካለን ኃጢአት የባሰ እኮ ነው የተሰጠ። ለምንድን ነው ይላል? አድራሻውን ለማድረግ ነው። ለዘላለም ሕይወት ይነግስ። ክብር ለእግዚአብሔር። ውድ ወገኖች አስተውሉ። አድራሻው የጸጋ የት ነው? የበዛልን ጸጋ ወዴት ሊያደርሰን ነው? ለዘላለም ሕይወት። አያችሁት? ስለዚህ ኢየሱስ ክርስቶስ የክርስትና መንደርደሪያ ብቻ ሳይሆን ከዳንኩኝ በኋላ ጌታን ካመንኩ በኋላ የእግዚአብሔር ጠላት የነበረ ኃጢአተኛ የነበረ ጌታን የማያምን የነበረ የማይከተል የነበረ ሰው አሁን ጌታን አምኖ ኃጢአቱ ሁሉ ይቅር ከተባለ በኋላ በዚሁ ጌታ ነው ወደ ዘላለም ለዘላለም ሕይወት እስከ መንገስ ድረስ የሚያደርስ ነገር ተቀብሎ እግዚአብሔር ይመስገን። ስለዚህ የጸጋ ነገር በክርስቶስ የመጣው ጸጋ አድራሻው ለመነሻ ህይወት ብቻ ሳይሆን ለክርስትና መነሻ ብቻ ሳይሆን ለክብርም ለፍጻሜም ለዘላለምም የሆነ ነው። አማላጆች ስራ አጥቷል አለ። ኖ ቫካንሲ በክርስቶስ ወንጌል። ኖ ቫካንሲ ለማንም አማላጆ ነው ኢየሱስ ክርስቶስ። ምን ሊሰራ
ይሄ
እሱ ድፍን ያለ ነው። ይሄ እኮ ዝርዝር ነው እንዴ! ይሄን ዝርዝር ትተህ ወደዛ ትሄዳለህ እንዴ? ይሄ እኮ የተዘረዘረ ነው። ብትንትንትን ብሎ ይወጣ ነው። ለዘላለም ሕይወት ይነግዘን። እሱንማ እነሱም ይሰብኩታል። ድፍንፍን ያደረገው አያችሁት? ጸጋ መነሻ ብቻ አይደለም የክርስትና ሕይወት፣ ለዘላለም ሕይወት የሚያደርሰን የኃጢአት ይቅርታ፣ መቀደስ፣ መክበር እነዚህን ነገሮች ሁሉ የሚያስገኝ ጌታ ኢየሱስ ነው። ክብር ለእግዚአብሔር ይሁን። አዎ፣ ለገባው ሰው ለተረዳ ሰው ያጠቅለል ያለ ነው። ግን እነሱ ብዙ ነገር ሊሉበት ይችላሉ። የሃይማኖታችን ጀማሪ ፈጻሚ የሚለው ስለዚህ በዚህ በሮሜ ላይ የምንመለከተው ነገር በሙሉ ከኢየሱስ ክርስቶስ ጋር ኃጢአትን አሸንፎ የመኖር ሕይወት ከክርስቶስ ጋር እንዴት እንደተቆራኘ ነው። ምዕራፍ ስድስት ውስጥ እንመልከት። ላንሳላቸው አንዳንዶቹ አይተናቸው የናቸው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁኛ በአዲስ ህይወት እንድንመላለስ በጥምቀት ከርሱ ጋር ምን አረጋ ተቀበረን ይላል። አያችሁት ከማን ጋር ነው የሚያያይዘው? በአዲስ ህይወት መኖርን ከክርስቶስ ጋር ነው። እግዚአብሔር ይመስገን። እሱ እንግዲህ ስራውን ሰርቶ ጨርሷል። ከዚህ በኋላ ያለውን እንግዲህ እያሉ ወደ ሌላ አይመሩ። ክርስቶስ ነው። ክብር ለእግዚአብሔር ይሁን። ቁጥር 5 ምዕራፍ 5 እና 6 ያነበብኳቸው ክፍሎች በሙሉ ከዛ በኋላ ያሉት ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ አያችሁት አሁን ወደ ትንሣኤው አመጣን ማለት ነው። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እናደርጋለን? እንተባበራለን። ስለዚህ ሞቶ ከተነሳው ጌታ ጋር የሚያገናኝ ትምህርት ነው፣ እውነት ነው። በዚህ ቦታ ላይ የሚናገር ሞቶ ከተነሳው ጌታ ጋር የሚያገናኝ ቁጭ ብለው ሰዎች ይህንን ነገር በደንብ ቁጭ ልባቸውን አስቀምጠውበት በላው ላይ ጊዜ ሰጥተውት ቢያስቡት ትልቅ እውነት ነው። እግዚአብሔር ይመስገን። እሱን ከእኛ ሊያርቁት አይችሉም። ምክንያቱም ክርስቲያን መሆን ራሱ መጠመቅ የሚለው ነገር ራሱ ከጌታ ከኢየሱስ ክርስቶስ ሞት ጋር እና ከትንሣኤው ጋር የመተባበሪያ ስርዓት ነው። ስለዚህ በትንሣኤ ከጌታ ጋር መተባበር መንፈሳዊ ኮኔክሽን፣ መንፈሳዊ ቦንድ ሊፈጠርበት በሰፊው ነው የምንማረው ያለ። ምክንያቱም ይሄ በጣም ሂውጅ የሆነ እውነት ነው። ትንሣኤውን በምንመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እግዚአብሔር የተመሰገነ። ቁጥር 7ን ተመልከቱ። ነገር ግን ክርስቶስ ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ከማን ጋር ነው የምንኖር? ከእርሱ ጋር ነው የምንኖሩ በሕይወት። እግዚአብሔር የተመሰገነ። ስለዚህ ኃጢአትን አሸንፎ የመኖር ሕይወት ኃጢአት ላስወግደው ሌላ ነገር ሰርቼ ምሕረት ላገኝበት የማልችለው ኃጢአት በክርስቶስ ደም እንደተወገደልኝ ሁሉ ላሸንፈው የማልችለውንም ኃጢአት አሸንፌ መኖር የምችለው ከማን ጋር ስቆራኛል? ከኢየሱስ ክርስቶስ ጋር ስንቆራኝ። እግዚአብሔር የተመሰገነ። አሜን። ክብር ለእግዚአብሔር ይሁን። አያችሁት? በሕይወት እንድንኖር እናምናል። ከእርሱ ጋር ከሞቱ ጋር የምንተባበረው ከትንሣኤው ጋር ነው ማለት፣ በሌላ አባባል ፍቺው ሚስጥሩ ምንድን ነው? ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። እሱ በሕይወት እያለ ጌታችን ከመሞቱ በፊት እናንተ ቅርንጫፎች ናችሁ፣ እኔ ወይን ግንድ ነኝ። ቅርንጫፍ በወይኑ ግንድ ላይ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ በእኔ ባትኖሩ አትችሉም ብሎ አስተምሯል። እግዚአብሔር ይመስገን። ውድ ወገኖቼ፣ ይሄ በጣም በጣም ብሩህ የሆነ እውነት ነው። ስለዚህ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ወደፊት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና። እግዚአብሔር የተመሰገነ። ለኃጢአት መሞት የሚለው ቃል በጣም ብርቱ እውነት ያለበት ነው። እንደ ጌታ እንደ ኢየሱስ ክርስቶስ ለኃጢአት የሞተ ማንም የለም። የሚገርም ነገር ነው። ስለዚህ ኢየሱስ ክርስቶስ ለኃጢአት የሞተው ሐዋርያው ጳውሎስ ምን አለ? በሞቱ እንድመስለው እመኛለሁ አለ። ኢየሱስ እንደ ሞተው አይነት ሞት ማንም አይችልም። ኢየሱስ ሲሞት ከዚህ ዓለም ላይ ከተናገራቸው ንግግሮች መካከል ትልቅ ስቴትመንት ብዬ የምለው በበኩሌ ወደ ሞቱ አካባቢ ጋር ሲደርስ ምን አላቸው? አሁን የዚህ ዓለም ገዢ ወደ ውጪ ምን ያደርጋል? ይጣላል። በእኔም ዘንድ አንዳች ሰይጣን የኔ የሚለው ነገር ሳይኖርበት የሞተ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ። ሁሉም አንድ ነገር አለው። ያለ እንከን ሆኖ የሞተ ማንም ሰው የለም። ኢየሱስ ክርስቶስ ጋር ግን ሰይጣን ይሄ ነገር የኔ ነው የሚለው በበደል በሉት በነውር በሉት አንድም ነገር ኢየሱስ ጋር። እግዚአብሔር ይመስገን።
ስለዚህ ኢየሱስ ክርስቶስ ሞት የሚያድን ሞት የሆነው ለዚህ ነው።
እኛ ከሱ ሞት ጋር ነው የምንተባበር።
እኛ ከሱ ሞት ጋር ነው የምንተባበር። በምን ተባበራለን? ይሄ ሞት ከሞት ለኛ ብሎ ነው የሞተው ኢየሱስ ክርስቶስ።
ለምን? ይሄን ምስጢር ይሄን ሂሳብ በደም ማወቅ እንዳለብን ብዙ ጊዜ በሁድ ሳስተምር በጣም እንደውም በዚህ በሮሜም ትምህርት ጊዜ ደጋግሜ ለማሳየት ሞክሬያለሁ። በቃላችሁ ልትይዙት የሚገባ ጥቅስ ነው ይሄ። ሁለተኛ ቆሮንቶስ 5:21 ላይ ያለው በጣም ብርቱ ጥቅስ ነው። ምክንያቱም እንዴት ኢየሱስ ለምን ለኛ እንደሞተልን ጥሩ የሆነ ስዕላዊ ግንዛቤ በሕይወታችን ይሰጠናል። እኛ በእርሱ ሆነን ይላል። አያችሁት? እኛ በማን ሆነን? በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል።
አይገርምም? በእሱ ካልሆነን ይህን መሆን አንችልም። የእግዚአብሔር ምን ሆነ? ለምንድን ነው እንደዚህ በእርሱ ስንሆን ምን ሆነ? እሱ የእግዚአብሔር ምንድን ነው? እርሱ የእግዚአብሔር ጽድቅ ስለሆነ እኛ በእሱ እንድንሆን የእሱ ነገር ለእኛ እንዲሆንልን ይሲ እኛ እና እሱ አንድነት ያለ እንድንሆን ያለው ሁሉ ለእኛ እንዲሆንልን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ምን አረገ? ኃጢአት ያላወቀውን እርሱን ስለ እኛ ምን አረገ? አያችሁት? ይሄንን መሰረት ማወቅ አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ የጌታን ሞት ሞታችን ነው ምንለው ሞታችን ነው ምንለው ለኛ ብሎ የሱ ለኛ እንዲሆንልን ብሎ ነው የኛን ሞት የሞተው። ስለዚህ ይሄ matter of commitment ነው። ኢየሱስ ክርስቶስ የወሰደው historical reality ነው። It's not philosophical, ideological, speculative የሆነ mystical ነገር አይደለም። historical ነው። ኢየሱስ የእግዚአብሔር ልጅ ወደዚህ ዓለም መጥቶ እኛ የምንሞተውን ሞት ሞቷል። ክብር ለእግዚአብሔር። ግልጽ ነው። ስለዚህ የኛን የሞተው ታሪካዊ ነገር ነው። ይሄንን ነው እኛ የምናምነው። እግዚአብሔር የተመሰገነ ነው። ይሄ ጌታ የሞተው ሞት የኔ ሞት ነው። የኔን ሞት ነው የሞተው። It is good personal አድርጎ መጸለይ ወገኖች። ብዙ ጊዜ እኔ እንደዚህ እጸልያለሁ። personal አድርጌ ጌታ ኢየሱስ ሆይ አንተ ሞት ከሞት የኔን ሞት ነው የሞት ነው እያልኩ ጸልያለሁ። It's good to pray አለ personal አድርገን። ለምንድን ነው የኛን ሞት የሞተው? የሱ ለኛ እንዲሆንልን መጀመሪያ እሱ የኛን ምን አረገ? የራሱ አደረገ። ኃጢአት ያላወቀውን እርሱ ስለኛ ምን አረገ? ልክ ኃጢአተኛ ሆኖ ተቆጥሮ በመስቀል ላይ ተሰቀለና ሞተ። ለምን ነው ያ? የኛን ሲሆን ድራማ ነው የሰራው ኢየሱስ ክርስቶስ። ድራማ ነው የሰራው። የድራማ ሞት አይደለም የሞተው። ሪል የሆነ ሞት ነው የሞተው። እሱ የሞተውን ሞት ፊልም አክተሮች ሰርተውት እንኳን አስለቀሰውታል። አይደለም? The Passion ስትመለከቱ እኔ እዛ ስመለከት ብዙ ፓስተሮች ነበሩ። ማለቅ ሰው የለም ልነግራቸው አልችልም። It takes us back to 2000 years ኢየሱስ ወደ ሞተበት ወደዛ ጎልጎታ ቦታ ነው። Many people were crying. ስለዚህ ጌታችን ኢየሱስ ክርስቶስ የድራማ ሞት አይደለም። ሪል ሞት ነው። ያ ሞት የኛ ሞት ያንን የሞተው የሱ ለኛ እንደሆነልን የኛን ለርሱ አደረገ። There is an exchange የተካሄደ ሌጋል የሆነ ትራንዛክሽን። This transaction is historical። ትምህርት አይደለም፣ ፍልስፍና አይደለም፣ በመገለጥ በማየት በመናመን የመጣ አይደለም። It happened in the life of Christ.
እግዚአብሔር የተመሰገነ። ስለዚህ የርሱን ለኛ ሊያደርግልን ነው ይሆን። ስለዚህ በክርስቶስ ሆነን የመኖር ነገር የኛን ለራሱ ያደረገበት ምክንያት የሱ ለኛ እንዲሆንልን ስለሆነ it is a privilege irrevocable it cannot be changed። ኢየሱስ የሞተውን ሞት ማን ነው ሪቨርስ የሚያደርግ? የተነሳውን ትንሳኤ ማን ነው ሪቨርስ የሚያደርግ? የኛ ጉዳይ ከማንነቱ ጋር የተያዘ ነገር ነው። በፔፐር የተያዘ ዶክመንት አይደለም። እኛ በፔፐር ላይ ቤዝድ የሆነ ላይፍ ነው የምንኖረው።
ኬዛችን ሁሉ በፔፐር ነው በፋይል ነው አይደል? በቁጥር በሶሻል ሴኩሪቲ በምናምን ነው አይደንቲቲ አግኝተ የምንኖረው። ዶኩሜንታችን ነው አይደለም አይደንቲቲ የሚሰጠን ለእርስ በርስ። የእኛ ጉዳይ ከጌታ ጋር ያለው ከማንነቱ ጋር የተያዘ በፋይል የተያዘ በራሱ ማንነት የተያዘ ክብር ለእግዚአብሔር።
ስለዚህ ይህንን የሮሜን መጽሐፍ ስንመለከት ሌሎችንም የመጽሐፍ ቅዱስ እውነቶችን ስናይ ከክርስቶስ ጋር የተቆራኘንበትን መቆራኘት ታሪካዊ የሆነውን መቆራኘት ልብ ማለት አለብን። በትምህርት የሚገኝ መቆራኘት አለብን። እምነት የተደረገልንን ነገር በማስተዋል ያገናኘናል ከተደረገልን ነገር ጋር እንጂ ምን ፈጥረውን ያ ሌላ ነገር የለም። የተደረገልን ነገር በማስተዋል ወንጌል ይሰበክልናል። የሚነገረን ወንጌል አይዲዮሎጂካል ነገር ኔቸር የለውም፣ ሂስቶሪካል ኔቸር ነው ያለው። ስለዚህ ከዛ እውነት ጋር ነው ምን ይያዝ። እግዚአብሔር ይመስገን፣ ጌታ ይመስገን። ስለዚህ በዚህ ቦታ ላይ ስንመለከት በሕይወት እንድንኖር እናምናለን። ኢየሱስ ሞት እንዳይገዛው ሆኖ ስለተነሳበት ምክንያት ነው። ለኛ ነው፣ እኛን በህይወት ለማኖር ሲል ነው ሞትን አሸንፎ ሞቶ የተነሳው። እኛን በህይወት ለማኖር ሲል ነው፣ ሌላ ኮዝ የለም። እግዚአብሔር የተመሰገነ ይሁን። ወደ መጣበት ሜጃ ኤግዚት መንገድ ስለሆነ እኛን ለማዳን ሲል ነው። ሳይሞትም ሊሄድ ይችል ነው ሚሻሉ ሳይሞት መሄድ፣ ግን እኛን ለማዳን ሲል። ስለዚህ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና ሲል ምን ማለት ነው? እኛን ወደ ክብር ለማስገባት ከኃጢአት ያላቀቀበትን ጥንካሬ ነው። ስለዚህ ከኃጢአት የዳንኩት በክርስቶስ ሞት ኃይል ነው ብለን ምክንያቱም ሞቱ እኛን ከኃጢአት ያለያየበትን ስትሬንግዝ ስለዚህ በዚህ ቦታ ላይ መሞትን አንድ ጊዜ መደጋገም አያስፈልገው። ኃጢአት የሚባል ነገር ሊገኝ የማይችልበት። ውድ ወገኖቼ አንድ ሚስጥር ልንገራችሁ፣ ልብ በሉና ስሙ። ጌታ ኢየሱስ ክርስቶስ ከሞት መነሳቱ ትንሣኤ ስትመለከቱ ዝም ብሎ እንዳታስቡ ትንሣኤ። የጌታ ትንሣኤ ሲለስ የሆነ ህይወትን ነው የሚያሳየው። ኃጢአት ሊኖር የማይችልበትን ህይወት ነው የሚያሳየው። ሮሜ ምዕራፍ 1 ላይ ምን እንደተማረን ወደ ኋላ አላስቀልሳችሁ፣ ምዕራፍ 1 ላይ ተመልከቱ። ጌታ ከሞት ሲነሳ ቁጥር 3 እና 4 ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን አያችሁት፣ እንደምን መንፈስ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ there is nothing in the life of Christ የእግዚአብሔር ያልሆነ ነገር የለም። ኢየሱስ ክርስቶስ ከድንግል ማርያም የነሳውን የሰውን ባህሪ የእግዚአብሔር ነገር ያለ እግዚአብሔር መኖር የማይችል ሰው አቆር ያስነሳ። ያለ እግዚአብሔር የሚኖረው ነገር በሙሉ ምን ሆኗል? ሞቷል። እሺ፣ የሰው ባህሪ ሟቸው ነው። የሰው ባህሪ ሞቷል። ግን ያንን የሞተውን በእግዚአብሔር ኃይል በእግዚአብሔር ሕይወት ኃይል ያስነሳ። እግዚአብሔር ይመስገን። አያችሁት? ሰው እግዚአብሔር ከሰው ጋር የተገናኘበት የተያያዘበትን ነገር ተሳሰረበትን ሚስጥር፣ ታላቅ ሚስጥር ያለው ነገር። እግዚአብሔር የተመሰገነ። ስለዚህ ትንሣኤ ማለት ጊዜ ፕሮግራም ተካሂዶ ልክ ሰው የተኛ ሰው እንደሚነሳ የሆነ መነሳት ብላችሁ እናጥሩ። እሱማ ኃጢአተኞችም ይነሳሉ። በነገራችን ላይ ትንሣኤ በጅምላ የምታስቡት ከሆነ ኃጢአተኞችም ይነሳሉ። ለሰው መነሳትና መኖር አይደለም ትንሣኤ። የምንነሳው ኢየሱስ ክርስቶስ በተነሳበት ኃይል።
እግዚአብሔር ይመስገን። ኢየሱስን ለክርስትና መጀመሪያ ብቻ አይደለም፣ በትንሣኤም ከኛ ጋራ ትንሣኤም ከእርሱ ጋራ የተያዘ ነገር ነው። አንደኛ ቆሮንቶስ 15 አንደኛ ቆሮንቶስ 15 ቁጥር 49 የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እናረጋለን። ሃሌሉያ። ስለዚህ በክርስትና መጀመሪያ ብቻ ሳይሆን በትንሣኤም እሱን ልንመስል ያለ ነው። የምን አማራጭ ነው ታዲያ የሚያስፈልግ? እሱን ልንመስል እያለ አይገርምም? እኔ እንድታዩት እኮ ነው ወገኖች፣ እንዴት ድንግርግር ያለ እኮ ሰይጣናዊ ስራ እንዳለ እኮ እንድታዩት። ሰዎች አይናቸውን ከጌታ ላይ እንዲያነሱ እንለብሳለን። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ ወገኖቼ? ስለዚህ ኢየሱስ ክርስቶስን ከሰማይ የመጣውን የእግዚአብሔርን ልጅ እሱን እንመስላለን። እዚሁ ሮሜ ምዕራፍ 8 ላይ ተመልከቱ፣ ቁጥር 11 ላይ ልብ በሉ። ይሄ ደግሞ በጣም ከበድ ባለ ሁኔታ ነው የሚናገረው። ነገር ግን ኢየሱስን ከሙታን ያስነሳው እርሱ ማን ያስነሳው? አባቱ እርሱ የተባለ። ነገር ግን ክርስቶስን ከሙታን ያስነሳው እርሱ ማን ነው? እግዚአብሔር አብ። ጉድ ልናይ ነው። አያችሁ፣ እርሱ ምን ያደርጋል? በእናንተ በሚኖረው በመንፈሱ። ይሄንማ ካሰብንማ በቃ ለአማራጆች ሁሉ ስራ ላይ አትሆነ ጠቅላለ። ምንም በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ምን ይሰጣል? ሕይወትን ይሰጣል። ኢየሱስ ክርስቶስን ከሙታን ያስነሳው ልጁን ባስነን ያስነሳበት መንፈሱን እናንተ ጋር አስቀምጧል። በዛ መንፈስ ለሚሞተው ሰውነታችሁ ምን ይሰጣል? ሕይወት ይሰጣችኋል። እግዚአብሔር ይመስገን። ስለዚህ ትንሣኤ ማለት ዝም ብሎ መነሳት እንዳትባዳ፣ በመንፈስ ቅዱስ ኃይል ያልነበርነውን ልንሆን የማንችለውን እማናስበውን የምንሆንበት ምን እንደምንሆን አናውቅም። ግን እሱ ሲገለጥ እሱን እንድንመስል እናውቃለን። አለ ዮሐንስ ምን እንደሆነ እንደምንሆን አናውቅም፣ ግን ጌታ ሲገለጥ እሱን እንደምንመስል እናውቃለን። እግዚአብሔር ይመስገን። እስከምን ድረስ ስተው እንደሚያስተምሩ ታውቃላችሁ? ኢየሱስ ዳግመኛ የሚመጣው ለፍርድ ነው። ኢየሱስ ኢየሱስ እያልክ አንድ ጊዜ በተለይ እንዴት ያለ አይነት በጣም በጣም ከባድ ስተት፣ ኢየሱስ ኢየሱስ የምትል መናፍቅ ሁሉ ለፍርድ ነው የሚመጣው። አዳኝ አዳኝ አይደለም። እንዴት ያለ ትምህርት ምላሽ እንደሰጠው ነግራችሁ አልችልም። በሬዲዮ ያንን ሰምቼ ውድ ወገኖቼ ኢየሱስ ክርስቶስ ዳግመኛ ለፍርድ የሚመጣባቸው አሉ። ግን እንደሚጠብቁት ግን ና እያሉ ሙሽሪት ሆኖ ለሚጠብቁት ግን ለደህንነት ነው የሚመጣላቸው። ክብር ለእግዚአብሔር። ስለዚህ ጌታ ሲመጣ እኛ ቆላሲስ ምዕራፍ 3 ምን እንደሚል ተመልከቱ። ቆላሲስ ምዕራፍ 3 ላይ ቁጥር 4ን ነው የማነበው፣ ሰፊ ነው። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ የጌታን ምንድን ነው የሚያሳየው? ዳግመኛ ምጽአቱ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ ሲገለጥ ያን ጊዜ እኛ ራሳችን በምን ነው የምንገለጠው? በክብር ነው የምንገለጠው። ለምን? በውስጣችን ያደረ እግዚአብሔር መንፈስ ሰዓቱን ለደረሰ ያህል ወዲያውኑ ይለወጣል፣ በክብር ይገለጣል። እግዚአብሔር ይመስገን። ይሄንን ተስፋ መቼም እነዚህን እውነቶች ሐዋርያቶች የሰበኩት ደማቸውን እያፈሰሱ ነው። ወገኖች ቁጭ ብለው ላይብረሪ ውስጥ እየተፈላሰፉ ያስተማሩት አይደለም፣ መጽሐፍ እያገላበጡ በደማቸው ነው፣ በመከራ ነው፣ በስቃይ ነው። ይህንን ነገር ልጆችን አንዳንድ ጊዜ አስተምራቸው ይኖዋት ይሄ የምነግራችሁ ነገር ላችኋል። እኔ እናንተን በጣም ስለምወዳችሁ ዲሲቭ ማድረጋችሁ ይመስላችኋል ላችኋል። ኖ ኖ ወይ ይላል። ይህ የምነግራችሁ በጣም የማከብረው የማምነውን የእግዚአብሔርን ነገር ነው። ቢኮዝ ስለምወዳችሁ ነው የምነግራችሁ ናቸው። ይነዋት እነዚህ ሐዋርያቶች እንዴት ሆነው ይሄንን እውነት እንደሰበኩ እንዳትረሱ። እንደኛ በዚህ በአማረው ወንበር ላይ ቁጭ ብለው እየተማሩ አይደለም፣ እንደኛ ያማረ ህይወት እየኖሩ አይደለም። በብዙ መከራና ስቃይ ውስጥ የሚሰብኩላቸውና የሚያምኑትን ሰዎች ሁሉ በሞመንት ክርስቲያን ሲሆኑ ለመከራ ሊማገዱ እየተዘጋጁ ባለበት ጊዜ ነው እንደዚህ አይነት ትምህርት ያስተማሩ። ይሄ የእግዚአብሔር እውነት ነው። ክብር ለእግዚአብሔር ነው። እኛ በለግዣሪ ነው የምናነበው፣ እኛ በምቾት ነው የምናነበው። እነሱ ግን ይህንን እውነት የተማሩትም ያስተማሩትም ይህን እውነት አምነው የኖሩት ህይወት በሙሉ የመከራ ለእኛ ሊገለጥ ካለው ክብር ጋር ቢመዛዘን የአሁኑ ዘመን መከራችን ምንም እንዳይደለ አውቃለሁ፣ አስቆጥራለሁ። በህይወታቸው ይደርስባቸው የነበረው መከራ የሚያቀል ራእይ ነው የተቀበሉት። ክብር ለእግዚአብሔር። ስለዚህ ጌታችን ኢየሱስ ክርስቶስ ጋር ያለው የተቆራኘውን ህይወታችንን የትንሣኤ ህይወት ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን የሚለው ታሪካዊ የሆነ ነገር ነው። ከጌታ ጋር ያለ በማንነቱ ያለ ነገር ነው። በትምህርት፣ በድርድር፣ በአግሪሜንት ሰዎች ኮሚቴ ተሰብስቦ በጽሁፍ በኮንስቲትዩሽን በመተዳደሪያ ደንብ እንደሚያዙ አይደለም ወገኖች። ሂስቶሪካል ነው ይሄ። ኢየሱስ በማንነቱ ውስጥ ከማንነቱ እኛ እንዳወቀናች ልብሳችን እንደምናወልቀው ከላውላ የማያወልቀው ሆነን እኛ ተወስደናል። የሰውን ማንነት ገንዘቡ ካደረገ ቆይቷል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ይህንም በጣም ማስተዋል አለብን። ኢየሱስ ክርስቶስ መጥቶ ወደዚህ ዓለም የሞተበት ጉዳይ ዋናው አድራሻው ብላ በቃ ስራዬን ጨርሻለሁ ብሎ መስቀል ላይ ተፈጸመ ብቻ ብሎ እንዳለ እንዳይመስላችሁ። የዛን ውጤት እሱ በመከራ የሞተበትን ውጤት እንዲሁ የተሰበከ ከጌታ ጋር ታረ ከዛ በኋላ አንተ የራስህን ጽድቅ ሲጨመር የሌሎችም ተደምሮ ሌሎችንም ደማምረ ሰልፍ አሰልፈ መሰላል ተግተግትሎ ወደ ላይ ወጥቶ ከዛ ወደ እግዚአብሔር ትገባለህ። ትምህርቱ እኔ ልነግራችኋቸው ይሄ ከባድ እንደውም ምድራችንን ጨለማ ውስጥ የከተተ ነገር ይሄ ነው ብዬ ነው ፈር የክርስቶስ ኢየሱስን ደም ዋጋ የሚያሳጣ ለጻድቃን ተቆርቋሪ ሆነው የጌታ ኢየሱስ ክርስቶስን ደም ከንቱ የሚያረግ አድራሻ የሌለው አድርገው የሚያቀርቡት ትምህርት ትልቅ ስህተት ነው። እግዚአብሔር ይመስገን። ዕብራውያን ምዕራፍ 2ን ተመልከቱት። ኢየሱስ አስታራቂ ብቻ አይደለም ቀዳሽም ነው። እግዚአብሔር ይመስገን። ቀዳሽም ነው፣ የሚቀድስም ነው። ምዕራፍ 2ን ተመልከቱት። ዕብራውያን ምዕራፍ 2 ላይ ክብር ለእግዚአብሔር ይሁን ቁጥር 9 ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የመስጋና ዘውድ ተጭኖ ምን እናረጋዋለን? እናየዋለን። ልብ በሉ፣ እናየዋለን። ቁጥር 10 ብዙ ልጆችን ወዴት ሊያመጣ? ወደ ክብር። ክብር ለእግዚአብሔር። ወዴት ክብር ነው የሚያመጣው? በዚህ ምድር እንኳን ሰዎች ሲኖሩ ካቻቸው ጋር ነው የሚገናኙት፣ ባለስልጣኖች አይደለም? አይደለም? የውጭ ጉዳይ ሚኒስቴር ከውጭ ጉዳይ ሚኒስቴር አይደለም? ካቻቸው ጋር ሲሉ ነው የምንሰማው፣ እንግዲህ በዜና ስንሰማ አይደለም? ይሲ ኢየሱስ ክርስቶስ ምን አይነት ጌታ ነው? ወዴት ክብር ነው የሚወስደው? ይሲ በሱ የምንወሰደው ክብር በሱ ነው የሚለካው። እግዚአብሔር ይመስገን አይደል? ፕሬዚደንት ኦባማ ወጥተው ቢቀበሏቸው ሊሆን የሚችል ነገር አይደለም። አይደለም? አንድ ሚኒስቴር ወይም አንድ መስሪያ ቤት የሌላ ሀገር ሹም ቢመጣ የሚመጥነው ሰው ነው የሚሄደው። ኢትስ ኢምፖስብል። ይህን መደረግ አይቻልም። ስለዚህ ኢየሱስ ክርስቶስ ብዙ ልጆችን ወዴት ሊያመጣ ነው? እነዚህ በቃል የምናጠናቸው ናቸው ወገኖች። ወደ ክብር ነው። ስለዚህ የድን ህይወት ከጌታ ጋር የተቆራኘ ነው። ይህንን በጣም እንድንይዝ ነው ይህን ማስተምረው። ወደ ክብር ሊያመጣ ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። ይህን ሚስጥር ብዙ ነው ለማስተማር። ቁጥር 11 የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና እኛና እሱን አንድ ላይ አርጉ ቁጭ አለ። ቀዳሽና ተቀዳሽ አንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ ነግራቸዋለሁ፣ በማህበርም በመካከል በዜማ አመሰግናለሁ። ወንድሞቼ ብሎ ሊጠራ እስከማያፍር ድረስ እግዚአብሔር ይመስገን። ስለዚህ ከጌታ ከኢየሱስ ክርስቶስ ጋር ያለን ግንኙነት ለክርስትና መነሻ ብቻ ሳይሆን በክርስትና ህይወታችን ሂደትና እስከ ፍጻሜ በሆነ ነገር ከክርስቶስ ተለይተን በየትኛው መንገድ ራሳችን ልናስብ አይገባም። እግዚአብሔር ይመስገን። ይሄ ወንጌል ምንድን ነው? ሙሉ እውነት ነው። እግዚአብሔር ይመስገን። ስለዚህ ሮሜ ምዕራፍ 1 ጀምሮ እስከ 5 ድረስ እናጠና የነበር ነው ኃጢያትን፣ የኃጢያትን ይቅርታ መታረቅን ነው። ግን ምዕራፍ 6 ላይ ስንመጣ በክርስትና ህይወት ጌታን አምኖ ስለመኖር ነው። ለዛም ማን ነው መፍትሄው? ልክ ለመታረቁ ኢየሱስ እንዳለ እሱን ማመኔን ሁሉ ያስገኛል፣ የኃጢያትን ይቅርታ ያስገኛል፣ መጽደቅን ያመጣል እንዳለን፣ ወደ እግዚአብሔር መግባትን ያመጣል እንዳለን፣ እንዲሁ በምድር ላይ ክርስቲያን ሆኖ ለመኖር ማን ያስፈልጋል? ኢየሱስ ክርስቶስ ያስፈልጋል። ያለ እርሱ ክርስትና የለም። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ የጌታ ልጆች። ስለዚህ እዚህ ሮሜ ምዕራፍ 6 ላይ ስንመለከት በቁጥር 7 እና 8 ኃይለ ቃል አለ ውስጡ። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለዚህ መንፈሳዊ ህይወት የሚባለውን ነገር ከክርስቶስ ለይቶ ማየት ትልቅ 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 ጉድለት ነው። እግዚአብሔር የተመሰገነ። ጌታ ኢየሱስ ያለ እኔ ምንም ማድረግ አትችሉም ብሏልና ከእሱ ተለይቼ ክርስትናዬን ለመኖር የማስብበት የምመኝበት የምገምትበት ሁኔታ የለም። እግዚአብሔር የተመሰገነ። ለዚህ ጥናት መዝጊያ ቁጥር 11 እናያለን። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን ካለ በኋላ ምን ይላል? በክርስቶስ ኢየሱስ ሆናችሁ በራሳችሁ አይደለም ለማለት ነው። ግን የሚለው ግን በክርስቶስ ኢየሱስ ሆናችሁ ማለት አያችሁት። ስለዚህ ከጌታ ከኢየሱስ ክርስቶስ ጋር አቆራኝቶን ነው የሚቻለው። ለእግዚአብሔር ያዋቂ ሆናችሁ ራሳችሁን ቁጣ። ስለዚህ በክርስቶስ ሆኜ ነው ለእግዚአብሔር ያው ሆኜ መኖር የምቆጥ። ይሄንን ጭብጥ ጫርገን ማያዝ አለብን። ምንም ጅው ቢልም በክርስቶስ ኢየሱስ ሆናችሁ ለእግዚአብሔር ያው ሆናችሁ ራሳችሁን ቁጣ። እግዚአብሔር ተመሰገነ። ስለዚህ በየትኛው መንገድ መንፈሳዊ ህይወታችንን ኃጢአተኛ ሆኜ ያለ ክርስቶስ ደም እድናለሁ ብዬ እንደማላስብ ሁሉ ከጸደቅኩ በኋላ የኃጢአት ምህረት ከተቀበልኩ በኋላ ያለ ክርስቶስ እኖራለሁ ብዬ አላምን። እግዚአብሔር ይመስገን። ስለዚህ በሁሉ ነገር ኢየሱስ ክርስቶስ። ለምንድን ነው የሚሆነው? ብዙ ምስጢር አለው። በነገራችን ላይ ትልቁ ምስጢር ለምን እንደሆነ ታውቃላችሁ? ይሄም ይሆንበት ብዙ ሰዎች man is the center of the universe, man is the reason for the universe, ሰውን ሴንተር ባረገ መንገድ የዩኒቨርስን ምስጢር ለመረዳት ሰዎች ይሞክራሉ። የዩኒቨርስ ምስጢር the secret is Christ. ስለ ራሳችን ህይወት ስለ ፍጥረት ለማሰብ ብንፈልግ ምስጢሩ ክርስቶስ ነው። እግዚአብሔር ይመስገን። ኤፌሶን ምዕራፍ 1 ላይ ጨርሳለሁ። መጨረሻ ወጣ። ምዕራፍ 1 ላይ ምን እንደሚል ተመልከቱ። ምዕራፍ 1 ተመልከቱ። ቁጥር 8 ጀምሮ ጸጋውንም በጥበብና በአምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደ አሳቡ የፈቃዱ ምስጢራት አስተውቆናልና። ልብ በሉ፣ ሐዋርያቶች ናቸው የነገሩን ያሉት። በክርስቶስ ለማድረግ እንደወደደ እንደ አሳቡ የፈቃዱን ምስጢር ምን አርጎናል? አስተውቆናል። የፈቃዱን ምስጢር አስተውቆናል። ምንድነው ያስተውቃቸው? ያስተውቃቸውን ተመልከቱ። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በማን ለመጠቀም? ሃሌሉያ። ጠቅልሎ ለማያዝ ኢየሱስ ሁሉን በሁሉ ስለዚህ ኃይማኖታችን ክርስቶስን ምን ፈልገው ለተቸገርንበት ነገር ፊክስ የሚያረግ ሜንቴናንስ ሰራተኛ እንጠራው። እኛ የተፈጠርነው ለሱ ነው። እግዚአብሔር ይመስገን። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል that's why ኢየሱስ ብቻ ዳኝ ነው። that's why ኢየሱስ ክርስቶስ ብቻ ነው። ከሱ ጋር ምንሻማ ነገር ሁሉ መላእክት ስም በጻድቃን ስም በማንም ስም ይምጣ የጻረ ክርስቶስ መንፈስ ነው። በነገራችን አንቲክራይስት ስፒሪት አንቲክራይስት መንፈስ ይሰራ ከዚህ በፊት አስተምሬያለሁ። በሶስት መንገድ ይሰራ። አንደኛ ክርስቶስን በመቃወም ይሰራ። ሜጀር ሁለት ነገሮች እንኳን በመቃወም ይሰራ። የጌታ የሆነው ሁሉ በማጥፋት ሁለተኛ ምን በማለት ክርስቶስን መስሎ በመተካ ክርስቶስ የሆነው ቦታ ሪፕሌስ በማለት anything በነገራችን ላይ ለ እንደዚህ ነው ማም you have to understand that stand the spiritual stand የምጨም እመኑኝ እንደኔ በፋለላችሁ በቤተ ክርስቲያን ውስጥ አንቲክራይስት ስፒሪት እንደሚሰራ በጣም ከክርስቶስ ላይ አይናችሁን ዞር የሚያደርግ መንፈሳዊ ነገር በተአምር በትንቢት በምን የሚያለው ጋጋታ ሁሉ ከጌታ ላይ ዞር የሚያደርግ ሁሉ it is the spirit of antichrist። አንደኛ ዮሐንስ ምዕራፍ 2 ላይ ከኛ ዘንድ ወጡ ይላል። ስለዚህ አንቲክራይስት ስፒሪት በጣም መስራት ያለበት ቸርች ውስጥ ነው። ስለዚህ anything ሰዎችን ክርስቶስን ዋና ያናደረገ ክርስቶስን ሃይማኖት ያላደረገ ማንኛውም ነገር is very questionable። ለምን እግዚአብሔር ሐሳቡ አስተውቆናል አለው? ምን እንደ አስተውቃለሁ በሰማይ በምድር ያለው ሁሉ በማን መጠቅለል አጀንዳዎች ማን ብቻ መሆን አለበት? ኢየሱስ ክርስቶስ ብቻ። እግዚአብሔር ይመስገን። ብዙ ሰዎች ሚስትሪ ይፈልጋሉ። ሚስትሪያችን ኢየሱስ ነው። ሚስጥሩን አስታውቆናል አንድ ነው። በሰማይ በምድር ያለው በክርስቶስ ለመጠቅለል እግዚአብሔር ስለዚህ ዲሲቭድ እንዳትሆኑ የምትፈልጉ ከሆነ በወንጌል እውነት ላይ ለመቆም ይህንን እውነት አጥብቃችሁ ያዙ።